Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። ጋቢና በሚቀጥሉት ሁለት ሳምንታት በአሜሪካ አራት ግዛቶች ጉዞ ያደርጋል። ቀዳሚው አትላንታ ነው። በትምህርትና እውቀት ሽግግር ዙሪያ በዚያ የሚኖሩ ኢትዮጵያውያንን እናወያያለን።
ትምህርት ከስደት ዓለም ጋር መቀላቀያ ዋናው በራችን ነው። ይህንንም ስል ትምህርት ቋንቋን፣ ባህልን እና የኑሮ ዘይቤን ወደ ተቀላቀልንበት ሀገር የሚከፍትልን ትልቅ በር ነው።
ብዙ አገሮች በተለይ ታዳጊ አገሮች የተማሩ ዜጎቻቸውን ወደ አደጉ አገሮች ቀለል ያለ ቁጥር አይደለም ሉዝ የሚያደርጉት። ችግሩ ምንድነው? ሰዎችን እንዳትወጡ ብሎ በማስቆም ብቻ ችግሩ ሊቆም አይችልም።
እናንተም ተሳተፉ። ፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ አስተያየቶቻችሁን ስጡ፣ ጥያቄዎቻችሁን አቅርቡ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተባበሩት መንግስታት ድርጅትን ታላቅ የሰላም ኃይል እንዲሆን የሚረዱ ድፍረት አዘል ለውጦች እንዲደረጉ ዛሬ ጥሪ አቅርበዋል። ፕሬዚዳንቱ ስልጣን ከተረከቡ 8 ወራቸው ቢሆንም በሀገሪቱ መሪነት በተባበሩት መንግስታት ድርጅት ንግግር ሲያደርጉ የመጀመሪያቸው ነው። 193 አባላት ያሉት ድርጅት የሚያንጸባርቀው ቢሮክራሲ መከናወን የሚገባውን ያህል እንዲያከናውን እክል ሆኖበታል። የተባበሩት መንግስታት ድርጅት ባለፈው ላይ ማጥበቅ አይኖርበትም ሲሉም መክረዋል። በዓለም ዙሪያ ያሉ ህዝቦች የሚያምኑት አንድ አይነት የተባበሩት መንግስታት ድርጅት እንዲሆን እንፈልጋለን። ይህ እንዲሆን ድርጅቱ ማንኛውንም አይነት አስተዳደር ተጠያቂነት እንዲኖረው መደረግ አለበት። ችግርን ለሚጠብቁትም ሰዎች ዋስትና መስጠት ይኖርበታል። በሂደት ላይ ሳይሆን በውጤት ላይ ማተኮር ይገባዋል ሲሉ ፕሬዚዳንቱ አስገንዝበዋል። ዶናልድ ትራምፕ አያያዛቸው የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ በድርጅቱ ለውጥ ለማድረግ ለቀየሱት ራዕይም አሞግሰዋቸዋል።
የህንድ መንግስት ሚያንማር ሸሽተው ህንድ የገቡትን 40,000 የሚሆኑ ሮሂንጋዎችን ለማስወጣት ማቀዱን በመቃወም የተሰበሰቡ ፊርማዎች ለህንድ ከፍተኛ ፍርድ ቤት ቀርቧል። ከፍተኛው ፍርድ ቤት ዛሬ ተመልክቶታል። የህንድ መንግስት ሮሂንጋዎቹ ህገ ወጥ ፍልሰተኞች ናቸው፣ አንዳንዶቹም በሀገሪቱ ላይ የጸጥታ አደጋ ይደቅናሉ ሲል ተከራክሯል። ሮሂንጋዎቹን የሚወክለው ጠበቃ ደግሞ የህንድ ህገ መንግስት ለሁሉም ሰዎች ዜጋ ያልሆኑትንም ጨምሮ እኩል መብትና ነጻነት ይሰጣል ሲል አስረግጧል። የፍርድ ሂደቱ በመጪው ወር ይቀጥላል።
በስተመጨረሻም የሚዙሪ ክፍለ ግዛት መዲና ሴንት ሉዊስ ፖሊሶች በከተማይቱ በተካሄደው የተቃውሞ ሰልፍ መስኮቶች በመሰባበራቸው ከ80 በላይ የሚሆኑትን ሰዎች እንዳሰሩ ገልጸዋል። አንድ ጥቁር አሜሪካዊን የገደለ ነጭ የቀድሞ ፖሊስ ፍርድ ቤት ቀርቦ በነጻ መለቀቁን በመቃወም የተካሄደው ሰልፍ ሰላማዊ የነበረ ቢሆንም አንዳንድ ሰዎች መስኮቶችን ሰብረዋል ይላሉ ፖሊሶቹ። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
Gabina በመንገድ የአሜሪካ ድምጽ በተለያዩ የዩናይትድ ስቴትስ ግዛቶች በመዘዋወር የኢትዮጵያውያንን ኑሮና በቀጥታ የሚመለከቷቸው ጉዳዮችን በማስመልከት ውይይት እናደርጋለን። ጽዮን ግርማ በአትላንታ ከሚኖሩ ኢትዮጵያውያን ጋር ያደረገችው ውይይት ነው የዛሬ የጋቢና መንገድ ውይይት። በትምህርትና እውቀት ሽግግር ላይ ያተኮረ ነው። ወደ ውይይቱ እንለፍ።
አሜሪካ ድምፅ የሬዲዮ ፕሮግራሞችን ተከታታዮች፣ እንደዚሁም በፌስቡክ ገጻችን በድረገጻችን ላይ የምትከታተሉ እዚህም ደግሞ አዳራሽ ውስጥ የምትገኙ አድማጮቻችን ተከታታዮቻችን እንደምናላችሁ እንደምሰነበታችሁ ሁላችሁም በጣም እናመሰግናለን። እንግዶችን ላስተዋውቅ። በግራ በኩል ያለችው ከዚሁ ካትናታ ነው ያገኘናት። እመቤት መንግስቴ ትባላለች። ገጣሚ ናት። መጽሐፍ ጽፋለች። ሬዲዮ ፕሮግራም ታዘጋጃለች። እንግዲህ አጠር አድርጌ ነው የማስተዋውቀው። ዌብሳይትም አላት፣ እዛ ላይ ማየት ትችላላችሁ። ከመሀል ያለው ዶክተር ኤርሚያስ ማሞ ነው። የሀያ ዓመት በትምህርት ቤት በዩኒቨርሲቲ ውስጥ የማስተማር ልምድ አለው። ረዳት ፕሮፌሰር። በዚህ ደግሞ ያለችው ሳምራ ትባላለች። ሳምራም እንደዚሁ የህግ ባለሙያ ናት። በህግ ትምህርት ነው የጨረሰችው እና አጠር አድርገው የመግቢያ ንግግር ካደረጉልን በኋላ በዛ ሀሳብ ላይ ነው የምንሄደው። የመጀመሪያው ሀሳብ የምታቀርብልን እመቤት ናት። የትምህርት አቅም ወይም ደግሞ አንድ ማህበረሰብ ትምህርት ሲማር ጥቅሙ ምንድን ነው የሚለውን ነው የመጀመሪያ ታደርግልን ታቀርብልን። አምስት ደቂቃ ነው ያላት። ስለዚህ ከእሷ እንጀምር።
እሺ፣ በጣም አመሰግናለሁ። እንግዲህ የትምህርትን ጥቅም በስደት ላይ የሚለውን ነገር በአምስት ደቂቃ መግለጽ በጣም አስቸጋሪ እንደሚሆን እርግጠኛ ነኝ፣ ግን አጠር አድርጌ ለመናገር ሞክራለሁ። ዋናውና መሰረታዊ ነው ብዬ የማስበው ትምህርት ከስደት ዓለም ጋር መቀላቀያ ዋናው በራችን ነው። ይህንንም ስል ትምህርት ቋንቋን፣ ባህልን እና የኑሮ ዘይቤን ወደ ተቀላቀልንበት ሀገር የሚከፍትልን ትልቅ በር ነው። ሁለተኛ፣ ትምህርት የራሳችን የሆነ አመለካከትና ሀሳብ እንዲኖረን ይረዳናል። following the herd ይሉታል አሜሪካኖች። የራሳችን የሆነ አቋም ከሌለን በአሉ ምንሄድ ሰዎች እንኖራለን። ትንሽ ውቀት ከጨመርን ግን ለራሳችንም ይሁን ለገጠመኞቻችን ለምን የሚለውን ጥያቄ አቅርበን ለዛ መፍትሄ እንፈልጋለን። ሌላውን ሶስ አንከተል፣ በራሳችን ቆመን ማለት ነው። ሶስተኛው፣ በራሳችን ላይ መተማመንና መመርኮዝ እንድንችል ያደርገናል። self confidence ይሉታል ፈረንጆቹ። ይሄን አርጉልኝ፣ መንገድ አሳዩኝ፣ ወደዚህ ውሰዱኝ፣ ያንን ቀጥሉልኝ ከማለት ድነን በራሳችን ላይ ቆመን በራሳችን መንገድ ነገሮችን ለማየትና የራሳችንን ብቃት ለመፈተን የምንችልበት ዋናው በራችን አሁንም እንደገና ትምህርት ነው። የተሻለ ገቢንና የተሻለ ክፍያን እንዲኖራን ከዛም አልፎ ደግሞ የተሻለ ንብረት ለማፍራት ትምህርት ያስችለናል። ዘልቀን ወደ አዲስ ሶሳይቲ ስንገባ መጀመሪያ ላይ ሁላችንም የተነሳ ነው እቃ ከማጠብ መሬት ከመወልወል ሊሆን ይችላል። ግን ራሳችንን ያስተማርን ሰዎች ያንን አልፈን ከዜጎቹ እኩል ወይም ደግሞ በተሻለ መንገድ ተሰልፈን ለመኖር እንችላለን። ከዛ በተረፈ USA Today ሲገልጸው በሃይ ስኩል ግራጁዌት እና በኮሌጅ ተመራቂዎች መካከል የ51% የክፍያ ዲፈረንስ አለ ይላል። ያ ክፍያ ዲፈረንስ ደግሞ በየአመቱ ከአመት ወደ አመት እየሰፋና እየራቀ እየሄደ ነው። ስለዚህ ራሳችንን ለትምህርት መገብየት በር መክፈት ያለብን ለዚህም ጭምር ነው። ሌላኛው ደግሞ ይሄንን አስመልክቶ ያለው ብዙ ጊዜ የኮሌጅ ግራጁዌት የሆኑ ሰዎች የጉልበት ስራ አይገጥማቸውም። ሰው ያንንም ከዛም ራሳችንን ለማዳን እንችላለን ማለት ነው። የተሻለ ቤተሰብን ከዛም አልፎ ደግሞ የተሻለ ማህበረሰብን ለመመስረት ትምህርት በጣም አስፈላጊ ነው። ያንን የምንልበት ምክንያት የተማሩ ሰዎች ለልጆቻቸው ከፍ ያለ ሮል ሞዴል ይሆናሉ፣ ከፍ ያለ መንገድ መሪዎች ይሆናሉ፣ ብዙ ነገሮችን ማስተማርም ይችላሉ። ከዛም አልፎ ደግሞ የትምህርትን ቫልዩ ራሳቸው እያሳዩ ልጆቻቸውን መገንባት ይችላሉ። በዛ መልኩ መልካም ቤተሰብን ስንመሰረት ደግሞ መልካም ማህበረሰብን ለመመስረት መቆሚያ ይሆነናል ማለት ነው። መማር ከመታለልና ከመጭበርበር ይከላከልልናል። ብዙ ጊዜ pray on the innocent and peaceful ይባላል። አጭበርባሪ ሰዎች ዓለማችን እንደምታውቁት በጥሩ ሰዎች የተሞላች ብትሆንም ጥፋት ላይ ያሉ ሰዎችም አሉና ፕሬይ የሚያደርጉት ወይም ደግሞ ለማታለል የሚሞክሩት አንብቦ መረዳት የማይችለው ሰው ላይ ወይም ደግሞ ደካማ ጎን አለው ይሄንን አይገባውም ብለው ያሰቡት ነገር ላይ ነው። they pray on the innocent, that's what it means. so ብዙ ጊዜ አንብበ መረዳትና ራሳችንን ማዳን የምንችለው ትምህርት ሲኖረን ነው። መማር ህልማችንም ወይም የውስጥ ፍላጎታችንን እውን እንድናደርግ ይረዳናል። ለምሳሌ ጠበቃ መሆን ፈልጋለሁ ወይም ደግሞ መሪ መሆን ፈልጋለሁ ወይም ኬሚስት መሆን ፈልጋለሁ እያለ ያደገ ሰው ጠበቃ ለመሆን የጥብቅና ትምህርት መማር አለበት ወይም ኬሚስት መሆን አለበት። ያ ማለት ግን ህልሙን እንዲጨብጥ አድርጎታል ማለት ነው። ለምሳሌ እንደኔ አይነት መጻፍ ያደገ እየፈለገ ያደገ ሰውም ደግሞ እድል ከፈተለታል እንደዛ አይነት የራሳችንን ህልም ሪላይዝ እንድናደርግ ማለት ነው እና በመማር ምናገኛቸው ጥቅሞች እነዚህ ሲሆኑ በማጠቃለያው ግን መማር ለወጣቶች ወይም ደግሞ ስደት ላይ ላሉ ዜጎች ለምንድን ነው የሚያስፈልገው የሚለውን ጥያቄ ባንድ ነገር በመልሰው ዛሬ ከነበርንበት ቦታ ላይ ዛሬ ከቆምንበት ቦታ ላይ ነገ የተሻለ ሰው ሆነን እንድንገኝ ነው መማር የሚያስፈልገን ለዛ ነው አመሰግናለሁ
እሺ በመጀመሪያ በጣም አመሰግናለሁ እዚህ መጥቼ እንከናን ደጋ ሐሳቤን እንዳካፈል ደስ ስለሰጣችሁኝ አሁን ነው ጽዮን ያነሳችው ቶፒክ ብሬን ድሬን ነው የሚባለው በእንግሊዝኛ ብዙ አገሮች በተለይ ታዳጊ አገሮች የተማሩ ዜጎቻቸውን ወደ አደጉ አገሮች ቀለል ያለ ቁጥር አይደለም ሉዝ የሚያርጉት ለምሳሌ ብዙ ኢትዮጵያውያን ሜዲካል ዶክተሮች በቦትስዋና በሳውዝ አፍሪካ በአሁኑ ጊዜ ያገለግላሉ አገራቸውን ከማገልገል ፋንታ ማለት ነው እና ይሄ ለምን እና ብሬን ድሬኑ ለአንድ ሀገር ብዙ አይነት ኢምፕሊኬሽን አለው አንደኛ ያ ሀገር በጣም ብዙ ሪሶርስ ኢንቨስት አድርጓል በእነኛ ሰዎች ላይ እና የነኛ የዛን ኢንቨስትመንት ጥቅም ሊያገኝ ሲል ያንን ጥቅም ሳያገኝ ያ ሀገር እነኛ ሰዎች ሀገር ለቀው ወጥተው እንግዲህ በፎር ኢኮኖሚክ ወይንም ሌላ ምክንያቶች አገራቸውን ሳይሆን የሚያገለግሉት ያው ኢንዲቪጁዋል ጎላቸው ነው ማለት ነው እና ብሬን ድሬኑ ከሀገር የሚወጡት ሰዎች ይሄ ነው ኦብቪየስ የሆነ ኳንቲፋይድ የሆነ ኢምፕሊኬሽን የሚያሳዩ ብዙ ጥናቶች አሉ ለምሳሌ በአለም ባንክ እና በሌላ ኢንተርናሽናል ድርጅቶች የተደረጉ ችግሩ ምንድነው ሰዎችን እንዳትወጡ ብሎ በማስቆም ብቻ ችግሩ ሊቆም አይችልም ሰዎች በተለያየ መንገድ ይወጣሉ በተጨማሪም ደግሞ አገር ውስጥ እንደሚሰሩ ወይንም እንደሚወጡ የሚወሰን መብት ሊኖራቸውም ይፈልጋል ስለዚህ አንዱ ጥያቄ እነዚህ ሰዎች ለምን እንደሚወጡት እንዳይወጡ ምን መደረግ አለበት የሚሉት እና አንዱ የሚወጡበት ምክንያት እንደምሳሌ በጠቅሰው ኢትዮጵያ ውስጥ ያለውና ውጭ ሀገር ያለው የፔይ ዲፈረንስ ነው እና ኢትዮጵያ ታዳጊ ሀገር እንደመሆኗ መጠን ያደጉ ሀገሮች የሚከፍሉት ደሞዝ ለመክፈል አትችልም ግን እነኛም ሰዎች ደሞ at the same time ውጭ ሀገር ያለ ደሞዝ ኢትዮጵያ ውስጥ ይከፈለን የሚልም አይደለም ኤክስፔክቴሽናቸው ኤክስፔክቴሽናቸው አክቹአሊ ከዛ በመሐከል ነው ያለው ሌላው ሀገር ያለው ክፍያና ሀገር ውስጥ ያለውን እንትን የሚነካ ነው ማለት ነው ስለዚህ እነኚህ ሁኔታዎች ተጠንተው ለምሳሌ ኢትዮጵያን ኤርላይንስ ይሄንን ችግር ተገንዝቦ ብዙ ፓይለቶችና ቴክኒሺያኖች ሉዝ ማድረግ ስለጀመረ የፔ ስትራክቸሩን አስተካክሏል ውጭ ሀገር ያሉትን ሳላሪዎች አይደለም የሚከፍለው ግን ሀገር ውስጥ ያሉ ሰራተኞች ይሄ ነው የተወሰነ ሳትስፋክሽን አግኝተው ሀገራቸውን ማገልገል እንዲቀጥሉ ማለት ነው ሌላው እዚህ ሀገር ደግሞ ተምረው ይሄ ነው አንዱ ቢጠበቅባቸው እንግዲህ ይሄ ነው አይዲያሊ ትምህርት ከዚህ ቀስመው ወደ ሀገራቸው ተመልሰው ሀገራቸውን ደግሞ ቢደግሙ ደግሞ ሌላ አትራክቲቭ ነገር የሚመለሱ አሉ ግን ቁጥራቸው በጣም ጥቂት ነው እዚህ መተው ከሚቀሩት ጋር ሲወዳደር አንዱ ኢምፕሊኬሽን እንግዲህ እነኚህ ሰዎች ለምን እንደማይመለሱት የሚለውን ማጥናት ነው ሌላው ደግሞ ካልተመለሱስ እዚህ ሆኖ ኮንትሪቢዩት ማድረግ ይችላሉ? ምን አይነት ኮንትሪቢዩሽንስ ማድረግ ይችላሉ የሚለውን ጥያቄ ለመመለስ ሞከር ነው። ሁለቱ ጥያቄዎች እንግዲህ በተናጠል ከታዩ የሚጠቅም ፖሊሲ ድራፍት ለማድረግና ነው አገሪቷም ሰዎችም እንዲጠቀሙ ለማድረግ ይችላል ማለት ነው። አንዱ ለምሳሌ በአፍሪካን ዳያስፖራ ላይ የወርልድ ባንክ እና የዩሮፒያን ኢኮኖሚክ ዩኒየን ያደረጉት ጥናት አለ። ለምንድን ነው የማይመለሱት? ካልተመለሱስ እንዴት ነው አገራቸውን የመጡባቸውን አካባቢዎች መጥቀም የሚችሉት የሚሉ ጥያቄዎችን ለመመለስ የተደረጉት ጥናቶች አሉ። እና የተለያዩ ኢኮኖሚክ እና ነን ኢኮኖሚክ የሆኑ ምክንያቶች ናቸው የቀረቡት ጥናቱ ዲስካቨሪ ያደረጋቸው። ኢኮኖሚክ አንዱ እዚህ ያለኝን ስታንዳርድ ኦፍ ሊቪንግ እዛ ሀገር ብሄድ ነው አገኛለሁ ወይ የሚል ነው። ሌላው ደግሞ እዚህ ሀገር ባለሁበት ሀገር በሙያዬም ሰክሰስፉል አይደለሁም በጣም እና እንዴት አድርጌ ነው እዛ ጋር ሂጄ ተምሬ ያለው እዚህ ዲግሪ አግኝቻለሁ ግን እንዴት አድርጌ ነው እዛ ደግሞ ኢንተግሬት ማድረግ የሚችለው? ሌላው ቢዝነስ ለመጀመር እንኳን ቢዝነስ ለመጀመር ፍላጎቱ አለኝ አይዲያው አለኝ ግን እዛ ጋር ያለውን ፖለቲካል ፕሮሰስ ናቪጌት ማድረግ አልችልም፣ ኮኔክሽን የለኝም፣ ከወጣሁ ቆይቻለሁ እንደዛ የሚሉ የተለያዩ አይነት ምክንያቶች ነው አንካብር ያደረገው። እና ታዲያ እንዴት ነው የአፍሪካ ዳያስፖራ ወይንም የኢትዮጵያ ዳያስፖራ which is አፍሪካ ዳያስፖራ ብዙ የሚለየው ነገር የለም እንዴት አድርጎ ነው አገሩ መጥቀም ይችላል የሚለው ጥያቄ ትልቁ ነገር ላይ ያደርጉ የሚችሉት ካፓሲቲ ቢልዲንግ። አገራችን ብዙ ጥቂት ሪዞርሶች ያሉት ትምህርት ቤቶች ካፓሲቲያቸው በጣም አነስተኛ ነው አቅማቸው ኳሊቲ ኢንስትራክሽን በመስጠት የሚሰጧቸው ፕሮግራሞች የሚያመርቱት አይነት ኳሊቲ ኦፍ ሂውማን ሪሶርስስ ብዙ አይነት ኢሹዎች አሉ መሻሻል ያለባቸው ኢሹዎች። እና ዳያስፖራው ደግሞ እዚህ አገር ባገኘው ትምህርትና ኤክስፖዠር አንዳንድ ያገኛቸው ነው ስኪሎች ስላሉ ዳያስፖራው በካፓሲቲ ቢልዲንግ ላይ ፓርቲሲፔት ማድረግ ይችላል። ግን በዛ ካፓሲቲ ቢልዲንግ ፓርቲሲፔት እንዲያደርግ በኢትዮጵያ ሳይድም መደረግ ያለባቸው አንዳንድ ስራዎች አሉ። ዳያስፖራው አፍራክር ሆኖ አገሩ ኢንጌጅ ሆኖ ኮንትሪቢዩት ማድረግ እንዲችል ማለት ነው።
ዶክተር ነሰው ፓርቲ ያልቀ ነው ግን አንድ ነጥብ ጋር ነው በጥያቄ ለማንሳት ለምንድን ነው የሚለውን ለምንድን ነው መተው የማይመለሱት የሚለውን አንድ ነጥብ ነው የጠቀሰው እና ሌሎች ተጨማሪ ምክንያቶች የሚለውን ወይ የሚለው ሲሆን ሁለተኛው ደግሞ ምንድን ነው አገሪቷ የምትጎዳው መቼም ቢሆን ሁሉ የሰው ኃይል ሲወጣ አገር የሚያጣው ነገር አለና ምንድን ነው የምትጎዳው?
ኦኬ አንደኛ አገሪቷ የሁለተኛው ጥያቄ መጀመሪያ በመልሰው አንደኛ አገሪቷ የምትጎዳው ምንድን ነው? እንግዲህ አንድ ሰው ከአንደኛ ክፍል ጀምሮ ሃይ ስኩል ወይም ኮሌጅ እስኪጨርስ ያቺ ሀገር ብዙ ኢንቨስት አድርጋለች። አገሪቷ ውስጥ ባለው ኤዱኬሽን ሲስተም ያ ሰው አልፏል፣ ፍሪ ትሬኒንግ አግኝቷል እና ብዙ አይነት ኢንቨስትመንት ተደርጎበታል እና አልቲሜትሊ የሚጠበቀው ያ ሰውዬ ትሬኒንጉ ከጨረሰ በኋላ ለሶሳይቲው ያንን ስኪልድ ሰርቪስ ፕሮቫይድ ሲያደርግ ኢንካም ጀነሬት አድርጎ ታክስ ሲከፍል በተለያየ አይነት መንገድ አገሪቷ ትጠቀማለች። በተጨማሪም ደግሞ ሌሎችም ሰዎች ላይ ኢንፍሉዌንስ ይኖረዋል የዛ ሰውዬ ስኪልድ መሆን ወርክ ኤንቫይሮንመንት ሲገባ ማለት ነው። እዚህ መጥተው የማይመለሱት ሰዎች የተለያየ ምክንያት አለ እንዳልኩት ቅድም ጀነራሊ ብሬክ ያደርጉት ኢኮኖሚክ እና ነን ኢኮኖሚክ ነው ያልኩት። አንደኛው ጀነራሊ የእኛ ሶሳይቲ ፕሮፋይል ፈርስት ጀነሬሽን ኢሚግራንቶች ነው። ፈርስት ጀነሬሽን ኢሚግራንቶች ስለሆን ፈርስት ጀነሬሽን ኢሚግራንት የሚገጥመው ብዙ አይነት ኢሹዎች አሉ። አሁን ለምሳሌ ያ የዩሮፒያን ኢኮኖሚክ ኮሚሽን አንካብር ያደረገው አንዱ ምክንያት ሰውዬው ለመመለስ እኮ ቢፈልግ እዚህ መቶ ቤተሰብ አፍርተዋል እና ኢት ኢንቮልቭስ ኤ ሆል ላት ሞር ፒፕል አንድ ሰው ብቻ ሳይሆን ብዙ ሰዎች አብሮ ፓርቲሲፔት ማድረግ ባለባቸው እዛ ዲሲሽን ላይ እና ያንን ዲሲሽን ለእነሱ እንትን ለማለት ኮንቪንስ ለማድረግ ቀላል ስራ አይደለም። እኔ አሁን እኔ ራሴ ያንን ብሞክረው ችግር የሚገጥመኝ ይመስለኛል። ምክንያቱም ልጆቻችን ይወለዳሉ፣ የዚህ ሀገር ሲስተም ያውቃሉ፣ የዚህን ሀገር ቋንቋ ይናገራሉ ነው እና አሁን ሀሳብን ቀይር ያለው ነው ወደ ኢትዮጵያ የሚጓዙ ብላቸው ትንሽ ችግር ቢኖር ይመስለኛል።
እዚህ ጋር እንግዲህ ሳምራን የጋበዝናት መመለስ መተናል እዚህ። ስለዚህ ከዚህ በኋላ መመለስ አይቻልም እና እዚህ ያለው ሰው ደግሞ እንዴት ወደ ትምህርት ይሄድ የሚለውን ስናመጣው የሷን ልምድ እንድታካፍለን ምራለች የህግ ባለሙያ ናት። አሁን አንድ ትልቅ የህግ ተቋም ውስጥ ነው የምትሰራው ጠበቃ ናት እና ልምዷን ታካፍለናለች። የሷን ልምድ ከማካፈላችን በፊት አሁን እዚህ ጋር የመጣልኝ ሀሳብ ነው ወደ እናንተ ላም ይሄንን ጥያቄ እስቲ ጥያቄ ካላችሁ ለፓናሊስቶች ጥያቄያችሁን አቅርቡ። ግን እዚህ ላይ የምትሰጡት አስተያየት አለ ወይ? አሁን ያነሳነው ጥያቄ ላይ የምትሰጡት አስተያየት ካለ ወደ እናንተ እናምጣውና እርግጠኛ ነኝ ሁላችሁም እንጂ እንደምታወጡ በተለይ በትምህርት ውስጥ ያላችሁ ይህን ጉዳይ እንደው ሀሳብ እንሰጥበታለን የምትሉ ካላችሁ እጅ ልጠብቅ። መጀመሪያ ስማችሁን ሙሉ ስም ነው እንግዲህ። እሺ
ይህ ፕሮፌሰሩ እንዳስቀምጡ እንዳለ ሆኑ ኢትዮጵያ ውስጥ ሰው የሚያወጣ ኢኮኖሚ ብቻ በጣም እሳቸው ሁለት ነገሮች ኢኮኖሚና ኢኮኖሚያሎች ፖለቲካ ነው። ይህ ኢትዮጵያ ውስጥ አንዳንድ ሰው ለገንዘብ ብቻ ጀላሰው አንድ ኢኮኖሚካሊ አሁ ኢትዮጵያ ጋር ስታነሳሳው ኩንደወር ችግር ዝምናምንበት ይበልጣል ከኢትዮጵያ ጋር። ግን ኢትዮጵያ ውስጥ ያለው ትልቁ ፖለቲካ ችግር ስላለ ብዙ ሰዎች ተማሩ። አሁን ኢትዮጵያ ውስጥ ምንም ነገር ምንም ነገር ዶክተር ነው ኢኮኖሚስት ነው እዚህ መጡና ወዳ እዚህ ተምረው ወዳ ገባ ጠብቁ እነዚህ ሰዎች አገር ገብተው የዛች ነገርን ኢኮኖሚን ይቀራሉ ህዝብን ይቀራሉ ሰዎች ካልተማረ ደህንነት ውስጥ ያለው። ስለዚህ እነዛ ሰዎች እንዳገር የሚደጉ ህዝባቸውን ማስተማር እየፈለጉ ያለው ፖለቲካ ሲትዌሽን ጥሩ ስላልሆነ አንዳንዶቹ በግድ ለኢኮኖሚ ያስቀው ለፖለቲካ ያስቀው። ስለዚህ ዋናው እኔ ፖለቲካው እሳቸው ብለ ተብሎትን ስፒር አለ ነው እና ዋናው
መጣ በዚህኛው ሳይት መጣለሁ ሁለት ሁለት ተሰጣለሁ ከዚህ ጋር እዛ ቀጣይ ጊዜ ተስተው ስማችሁን አስተዋውቁልና ድምጻችሁን ትንሽ ከፍ አድርጉ።
አይ ባለፈው የሳቸው ተናግሮት የሱማሌ ዘመን ተመረጡ ነው። አሁን የሱማሌ ሰው ላይ እየወጣ ነው እየወጣ ዝምብሩ ምን ያሰሰት ይሆነ ነው ነው አንዳው ከሰላም ላይ ተመረጣከታል እየወጣ እንዳለው ዌስቱ ባሪፋይ ነው ለምሳሌ ላይ ምክንያት ነው ይሆን ያለው በእኛ ማህበረሰብ ስለሚታይበት ጊዜ ከመጣው ማህበረሰብ ምን ያህሉ እየተማረ ነው እንደ ማህበረሰብ የመጣው የሚቀጥል ምን አይነት አስተዋጽኦ ያደርግ እንዳለ ሲባል ዜሮ ማለት ብዙ ኢንጂነሮች፣ ዶክተሮች፣ ብዙ ሰዎች ይመጣሉ። ከመጡ በኋላ ግን እዚያ ጋር ብዙ ታሪክ ያስታውረ ያስታወቀ ነገር ግን ያንን ነገር ለመቀጠልና ከዚህ አገር ቱ ለመስመት ባይዜ አገር እኮ ማለት ነው ተፈላጊነት ለመጨመር አማውንቱ ብዙ ሊሆን ይችላል። ብዙ ፕሮግራሞች እንዳሉ ሲኖሩ ጣቢያ የመጣው ነገር ይዛ ሊሆ ስለዚህ በዚያ ተሰሰሱ ሆኑ ኮረሰዎች ቢቆጥሩ ቤት 3% በአሁኑ ሰዓት ላይ ደግሞ የመጣው ኢንፍሌሽን ብናይ ማለት ነው ዳታው ምታው ሚኒመሙ ነው 20% ነው። አብዛኛው ኮሌጅ ሁለተኛ ዓመት ሶስተኛ ዓመት ነው። ከመጡ በኋላ ግን አብዛኛው ሰምጦ የሚቀረው በጉልበት ስራ ውስጥ ይህ ማለት ለእኛም ተላላፊ ብቻ ሰው ለዚህ ማለት ነው ወይስ ስለዚህ ሲገምትነው በሌሎች ኮሚቴዎች መካከል አለ መጥቶ ነገሮችን ያስቸባቸዋል። ለምሳሌ ሌሎችን ሌሎች ጉዳይ ማለት ነው። እኛ ግን ኢንጂነር ሊሆን ከአምስት ኪሎ አራተኛ ዓመት ማግኘት ይመጣና ሰው ከእጅ ብሎ ስራተኛ ሆኖ ይቀራል። እሱ ያለ በጣም ናሚ ሆኖ ይችማ ከዚህ ጋር ደግሞ ሬዲዮ ታሪያቱ በእንደዚህ ነገር ላይ ለምሳሌ የአድቫይዝሜንት ወይም ካውንስሊንግ ሆነ ምን አይነት አውት ፕሮግራም ይሰራል እንዳደረካስ ነው ማለት ነው። ስለዚህ ጋር ምንድነው ወይስ እዚህ አረታቸው ያሳየው እዚህ ወይስ ሊሆን ነው
ሰው ነው እንጂ ነው ሰው ነው እንጂ ካለ ቤት ፖስታን በጣም ምክንያት ነው እንጂ ነው ሐሳባችን በጣም ተመረስላልቻለ
እኛ ብቻ ሳንሆን ሌሎች ደግሞ ብዙዎች ጓደኞቻችን ነስክር መንጋ እነሆ ሸታዬ ዛሬ ስርቤት ናቸው። ለምንድነው ሀሳባቸውን በነፃነት ስለገለጹ የታሰሩበት ሁኔታ መስያለ? ይህንም ወስደን ዛሬ እዚህ የተማረውን ወጣት እዛ ብንለው ሀሳቡን በመግለጽ ባለመግለጽ ብቻ አለ በሚገባበትና በሚሰራበት መስሪያ ቤት ጭምር እንደ ሰራተኛ ሳይሆን እንደ ደንበኛ ለክላያንት ነው የሚታየው። ዛሬ ኢትዮጵያ ውስጥ ያለው አሰራር መንግስት እንዳሰሪ፣ ሰራተኛው ደግሞ እንደ ክላያንት ወይም እንደ ደንበኛ የሚታይበት ሁኔታ ነው ያለ። የሌበር ወይም ደግሞ የሰራተኛና አሰሪ ህጉ ራሱ እንደገና መታየት አለበት። በተለይ እዚህ ያለው ሰው እዛ ሲሄድ አሰራሩ ራሱ ተመጣጣኝ አይሆንም። ለምሳሌ በሙያው ለመስራት የሚፈልግ ሰው የሚያጋጥመው ብዙ እክል አለ። ከቢሮክራሲው እክል በተጨማሪ ያን ፖለቲካ ድርጅት አባል ወይም ደግሞ አገልጋይ ካልሆነ በዛ መስሪያ ቤት ውስጥ የመስራት ድራሱ የመነመነ ነው ስሚሆነ። በአጠቃላይ ለአንድ ሀገር ትላልቅ ምሰሶዎች የምንላቸው ሀሳብን በነፃነት የመግለጽ መብት፣ የፍትህ አለመዛባት፣ የመደራጀትና በነፃነት የመምረጥ መብት፣ እነዚህ ነገሮች ያልተደራጁበት አገር ላይ ወጣቶችን ምንም ያህል ቢማሩ ምንም ያህል ሙያ ቢኖራቸው እዛ አገር ገጀራቸ ስሩ ቢባሉ መደነቃቀፍና መልሶ መለስ ነው። ትንሽ
ከጨመርሽልኝ ደቂቃህን ጨርሰሃል። ሌሎች ሀሳቦችን መቀበል አለብን። በአጠቃላይ እንግዲህ አሁን ከተነሱት እዚህ ጋር ከተነሱት ሁለት ምክንያቶች ናቸው። አንደኛው ኢኮኖሚ ነው፣ አንደኛው ፖለቲካ እና መስራት አለመቻል እድል ማጣት ነው ብለናል። የተነሱት ሀሳቦች በጠቅላላ እሱን ይመስላሉ። ከሴት አንድ እድል ውስጥ እና እንደ ይሄ ከሆነ ወጣቶች እነዚህ ምክንያቶች ኖሯቸው ካሉ ኦልሬዲ ውጭ ከሆኑ ያሉት እንዴት ወደ ትምህርት ይሄዱ ወደሚለው ደግሞ ወደ አማራጭ መፍትሄውና የእኛን ደግሞ ሬዲዮ ጣቢያ 30 ደቂቃው እንዴት ትጠቀሙበታላችሁ ወደሚለው ወደ መፍትሄ ደግሞ እንድንሄድ ችግሮቹን እንዳሰናቸዋለን። ግን አንድ ለሴት እድል ውስጥ
እኔ የሴን ደበበ ይባላሉ ባታሳደረግ በመጣችሁን በጣም ደስተኛ ነኝ። በተለይም ደግሞ በወጣቶች ጉዳይ ላይ በመሆኑ ለዛም ጭምር ነው አንድም ዛሬ ጊዜ ላቀውት ለመምጣት ይቻል። ለእኔ ትንሽ ዶክተር ኤርሚያስ ባለው ላይ ድሮም ስጋት አለኝ፣ አሁን ደግሞ የበለጠ ስጋት እንዲኖረኝ የሆነ ያለ ሁኔታ ነው የተሰማኝ። ዲያስፖራ ወጥቶ በውጭ ዓለም የሚኖረው አገር ቤትም ከአገር ቤትም ውጭ ያው አገርም በዛ ላይ በአንድ ሰው ላይ ኢንቨስት አደርጋለች። እንደገና በውጭ ሀገርም ደግሞ በተጨማሪ በዛው ሀገር ኢንቨስት ይደረጋል፣ ብዙ ወጪ ይኖራል። ተምሮ አንድ ሰው አትሊስት ሀገሩን ተመልሶ ይረዳል የሚል እኔ ተስፋ ነበረኝ። አሁን እንግዲህ ለዶክተር ኤርሚያስ አገላለጽ ምናልባት እንኳን እኛ ልጆቻችንም ላይ መለሱ ነው ማለት ነው። ያው ልጆቻችንን ደግሞ መመለሳን ስንፈራ እንደገና ያው ማንነታችንም እንዛው እየጠፋ ይመስለኛል እና ይሄ ያሳስባል። የተማረ ከማጣት ባሻገር ዜግነትንም ማጣት ይመስለኛል።
ጋቢና በጉዞ ውይይት ከአትላንታ በነገው ዕለት ይቀጥላል። ለዛሬ ያለን ጊዜ በዚሁ ተጠናቋል። ሄኖክ
በፌስቡክ አዎ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ በቀጥታ ዝግጅቱን መከታተል ትችላላችሁ። ሀሳቦቻችሁንም እያነሳችሁ ተሳተፉ፣ ተወያዩ።
ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።